የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ።
ማንም ሰው አለ ታሪኩ እንደማይኖር አገርም አለ ታሪኩ አይኖርም። ምክንያቱም ምን ጊዜም ከየት ጀምሮ የደረሰ ነው እንግዲህ ማንኛውም ሂደት በዚህ ነው የሚተረመለው እና ያሁን ሁኔታ እንዱ ብቻ ያሁን ሁኔታ ብቻ ማለት መረዳት አትችልም። ወደ ኋላ ተመለሰ እንዴት እንደዚህ መጣ? አሁን ኢትዮጵያ እንዴት ተፈጠረች? የድሮ ምን ተመስል ነበር? በመሃል በስንት አይነት ሂደት ውስጥ ነው ያለፈችው? ጠባ ወሰፍታ እንደዚህ በመጨረሻ ደግሞ በ19ኛው መቶ ዓመት ደግሞ አሁን ያዘችውን ቅጽ እንዴት ነው ያዘችው? እነኝህ ሁሉ ለማወቅ የምትችለው ታሪክን ከመረመርክ ነው።
ህብር ህይወቴ በሚል ርዕስ ያሳተሙትን ግለ ታሪክ መጽሐፋቸውን በቅርቡ ያስመረቁት እውቁ ምሁር ፕሮፌሰር ባህሩ ዘውዴን ድምፅ ነው የሰማ ነው። ከእሳቸው ጋር የተደረገው ቆይታ ከዜና በኋላ ይቀርባል። ሰላም ጤና ይስጥልን። ከዋሽንግተን ዲሲ ያክብሮት ሰላምታችን ይድረሳችሁ ውድ አድማጮች። የቅዳሜ ሐምሌ 8 2015 ዓ.ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። ዋና አዘጋጇ ጽዮን ግርማ ናት። በማህፀን ፊስቱላና ህክምናው ዙሪያ ያተኮረ ዘገባም ለዛሬ ይዘናል። በሁለተኛው የዝግጅታችን አጋማሽ ደግሞ እንግዱ ወልዴ በሙዚቃ ቃና መሰናዶ እያዝናናችሁ ያመሻል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የምናስቀድመው የዓለም ዜና ይሆናል። መልካም ምሽት።
እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። የደብረ ብርሃን ከተማ አስተዳደር ፖሊስ አዛዥ ማንነታቸው ያልታወቁ ግለሰቦች በተኮሱት ጥይት መገደላቸውን የከተማ አስተዳደሩ መንግስት ኮሚኒኬሽን ጽህፈት ቤት አስታወቀ። መስፍን አራጌ ዝርዝር አለው።
የደብረ ብርሃን ከተማ ፖሊስ መምሪያ ኃላፊ ኮማንደር ምኑ የለት ጭንቅሎ ትናንት ማምሻውን ማንነታቸው ባልታወቀ ሰዎች በጥይት መገደላቸውን የከተማ አስተዳደሩ መንግስት ኮሚኒኬሽን ጽህፈት ቤት በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ኮማንደሩ በከተማዋ በደማቅ ስነስርዓት የሚከበረው የስላሴ ዓመታዊ በዓል በሰላም እንዲጠናቀቅ ሲያስተባብሩና አመራር ሲሰጡ መቆየታቸውን ጽህፈት ቤቱ አስታውቋል። በዓሉ ተጠናቆ ለሌላ የጸጥታ ስራ ተሰማርተው ባሉበት ሰዓት ማንነታቸው ባልታወቁ ሰዎች ተተኩሶባቸው ወደ ህክምና ተቋም ቢወሰዱም ህይወታቸውን ማትረፍ እንዳልተቻለ ጽህፈት ቤቱ ገልጿል። ጽህፈት ቤቱ ከቅርብ ጊዜያት ወዲህ ባልተለመደ መልኩ ታዋቂና ጠንካራ የፖለቲካም ሆነ የጸጥታ ዘርፍ አመራሮች ያላቸውን ግለሰቦች የመግደል እንቅስቃሴ መታየቱን ገልጾ የከተማዋን ሰላም ለማደፍረስና ልማትን ለማዳከም የታሰበ ሲል የገለጸውን ተግባር አውግዟል። ኮማንደር ምኑ የለ ጭንቅሎ ከአባታቸው ጭንቅሎ ወርቅነህና ከእናታቸው ላንቻ አደላሁ እንደሻው የካቲት 21 ቀን 1965 ዓ.ም በሰሜን ሸዋ ዞን መራቤቴ ወረዳ ኮራ ወንጭት ቀበሌ መወለዳቸውን ከየካቲት 2014 ዓ.ም ጀምሮ የከተማዋ ፖሊስ አዛዥ በመሆን ማገልገላቸውን የደብረ ብርሃን ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ መቅደስ ብዙነ ካጋሩን የህይወት ታሪካቸው መረዳት ችለናል። የሶስት ወንድ ልጆች አባት የሆኑት የኮማንደር ምኑየለት የቀብር ስነ ስርዓት ዛሬ ከሰዓት በኋላ ቤተሰቦቻቸው፣ የስራ ባልደረቦቻቸውና ከፍተኛ የመንግስት አመራሮች በተገኙበት ደብረ ብርሃን ከተማ በሚገኘው እግዚአብሔር አብ ቤተክርስቲያን ተፈጽሟል። ግድያው በ12 ቀናት ውስጥ በሰሜን ሸዋ ዞን የተገደሉትን አመራሮችና የጸጥታ ዘርፍ ባልደረቦች ቁጥር ወደ 3 አሳድጎታል። ሰኔ 27 ቀን 2015 ዓ.ም በሰሜን ሸዋ ዞን የሸዋ ሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አብዱ ሁሴን፣ ሰኔ 29 2015 ዓ.ም ምክትል ሳጅን ያለለት ደጉ የተባሉት የሸዋ ሮቢት የፖሊስ ባልደረባ ጸጥታ በማስከበር ስራ ላይ እንዳሉ መገደላቸውን የሸዋ ሮቢት ከተማ አስተዳደር መንግስት ኮሚኒኬሽን ጽህፈት ቤት ገልጾ ነበር። በብልጽግና ፓርቲ የአማራ ክልል ከፍተኛ አመራር ግርማ የሽጥላ በትውልድ ቦታቸው ሰሜን ሸዋ ዞን መሃል ሜዳ አካባቢ የተገደሉትም ሚያዝያ 19 ቀን 2015 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ነኝ ከደሴ።
በሱዳን 3 ወር ያስቆጠረውን ግጭት ለማስቆም ሁለቱ ተዋጊ ወገኖች አዲስ የሽምግልና ጥረት በተቀበሉ ማግስት ባህሪ በተሰኘችው ከተማ አንዳንድ ቦታዎች ከፍተኛ ውጊያ ማካሄዳቸውን ነዋሪዎች አስታወቁ። የሰሜናዊው የባህሪ ከተማ ነዋሪዎች ሁለቱ ተፋላሚዎች ሀልፋያ በተባለው ድልድይ አቅራቢያ ያካሄዱት ውጊያ ጠዋት ከእንቅልፋቸው እንደቀሰቀሳቸው ለሮይተርስ ተናግረዋል። ውጊያው ከሰዓት በኋላም ቀጥሎ ያየር ድብደባ የመድፍና የመሳሪያ ተኩስ ድምጽ መስማታቸውንም አመልክተዋል። በተመሳሳይ ሌሎች አይነማኞች በደቡብ ካርቱም በሚገኘው የጦር ሰፈር አቅራቢያ ውጊያ መካሄዱን ጠቁመዋል። በግጭቱ የመጀመሪያዎቹ ቀናት ፈጥኖ ደራሽ ድጋፍ ሰጪ ቡድኖች በዋና ከተማዋ የተሰራጩ ሲሆን የሱዳን ጦር ደግሞ ትኩረቱን ያደረገው ብዙም ለውጥ ባላመጣው የአየርና የመድፍ ጥቃቶች ላይ ነው። በቅርቡ በካይሮ የተካሄደውን የሽምግልና ጥረት ከግብጽ ጋር ቅርበት ያለው የሱዳን ጦርና ፈጥኖ ደራሹ ድጋፍ ሰጪ ቡድን ተቀብለውት ነበር። ከዚሁ ከሱዳን ግጭት ጋር በተያያዘ ዜና በሱዳን የሚካሄደው ውጊያ የሀገሪቱን ደካማ የጤና ስርዓት ለአጠቃላይ ውድቀት እየዳረገው በመሆኑ በሚሊዮን የሚቆጠሩ ሱዳናውያን ለድንገተኛ ወይም ስር የሰደደ የጤና እክሎች ሕክምና ማግኘት አይችሉም ሲል የተባበሩት መንግስታት ድርጅት ትላንት አስታውቋል። የመንግስታቱ ድርጅት የሰብአዊ ድጋፍ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ባወጣው መግለጫ ግጭት፣ ያቀረበው ትጥረት፣ በህክምና ተቋማት ላይ የደረሰው ጉዳት ወይም በቁጥጥር ስር መሆን እንዲሁም በህክምና ሰራተኞች ላይ የሚደርሱ ጥቃቶች በሰዎች ህይወትና የጤና አገልግሎት የማግኘት ችሎታ ላይ ከፍተኛ ጉዳት እያደረሱ ነው ብሏል። ቺካጎ ዩኒቨርሲቲ የሚገኘው ኖርክ የተሰኘ የህዝብ ግንኙነት ምርምር ማዕከል ከአሶሲየትድ ፕሬስ ጋር በመሆን ባለፈው ወር ያካሄዱት አንድ ጥናት አሜሪካውያን ዲሞክራሲ አሁን እየሰራ ባለበት ሁኔታ ደስተኛ ለመሆናቸውን አመለከተ። በጥናቱ መሰረት ግማሽ የሚሆነው የአሜሪካ ህዝብ ወይም 49 ከመቶ ዲሞክራሲ በትክክል ስራ ላይ እየዋለ አይደለም ያለ ሲሆን፣ ዲሞክራሲ በጣም ወይም እጅግ በጣም ጥሩ ሆኖ እየሰራ ነው ያሉት 10 ከመቶ ብቻ ናቸው። 40 ከመቶ የሚሆኑት ደግሞ እንደ ነገሩ እየሰራ ነው ብለዋል። ጥናቱ በተያያዥነት በተመለከተው ሁለቱ ዋና የአሜሪካ የፖለቲካ ፓርቲዎች የዲሞክራሲ መርሆችን ምን ያክል ያከብራሉ ለሚለው ነጥብ ሁለቱም እጅግ ዝቅተኛ ደረጃዎች አግኝተዋል። በዚህ መሰረት 47 ከመቶ የሚሆኑት አሜሪካውያን ዲሞክራት ፓርቲ የዲሞክራሲ መርሆችን ከመከተል አንጻር መጥፎ ስራ እየሰራ ነው ያሉ ሲሆን 56 ከመቶ የሚሆኑት ደግሞ ሪፐብሊካኖች የተሻለ ስራ መስራት ይችላሉ ብለዋል። አሶሲየትድ ፕሬስ በበኩሉ የጥናቱ ውጤት በተለያዩ ጫፎች የሚገኙ አመለካከቶች በተስፋፋበት ሀገር ከወረርሽኝ፣ የዋጋ ግሽበትና የኢኮኖሚ ውድቀት ሊከሰት ይችላል ከሚል ፍርሃት ለመውጣት በሚደረገው ጥረት ሰፊ የፖለቲካ መገለል እንዳለ ያሳያል ብሏል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ መሰናዷችን ጋር መልካም ቆይታ።
የዓለም ዜናዎቹን አድምጠን ተመልሰናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት የሚተላለፍላችሁ የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ትቆዩ ዘንድ በድጋሚ እንጋብዛለን። ቀዳሚ ወዳደረግነው ዝግጅት ይሆናል የምናልፈው ቆይታ ከፕሮፌሰር ባህሩ ዘውዴ ጋር። ኢትዮጵያውያን የህይወት ተመክሯቸውን በግለ ታሪክ መልክ ለህዝብ ማስነበብ ከጀመሩ ጥቂት ዓመታት አልፈዋል። በቅርቡ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ጥናት ተቋም በመኮንን አዳራሽ ህብር ህይወቴ ግለ ታሪክ በሚል ርዕስ የአንድ ዝነኛ ምሁር ግለ ታሪክ መጽሐፍ ተመርቋል። በተጨማሪም የኚህ መምህርና ምሁር የተለያዩ ሰፊ አስተዋጽኦዎች እውቅና ተሰጥቷቸዋል። ፕሮፌሰር ባህሩ ዘውዴ በታሪክ የትምህርት መስክ በአዲስ አበባ ዩኒቨርሲቲ ልዩ ልዩ የስራ ክፍሎችና ተቋማት የሰጡት አገልግሎት አርአያነት ያለውና የላቀ እንደሆነ ተገልጿል። የጥናት ስራቸው ፍሬዎች የሆኑት አያሌ ቁጥር ያላቸው መጽሐፍትና መጣጥፎች የአቻ ሊቃውንትን አድናቆት አትርፈዋል። ባህሩ በኢትዮጵያ ብቻ ሳይሆን በመላው አፍሪካ በታሪክ ጥናት ከሚጠቀሱ ቀዳሚ ሊቃውንት መካከል አንዱ ናቸው። ስራዎቻቸውም በአፍሪካ፣ በአውሮፓና በአሜሪካ ታላላቅ ዩኒቨርሲቲዎች ማስተማሪያዎች መሆናቸውን የሚያውቋቸው የሙያው ሊቃውንት መስክረውላቸዋል። መለስካቸው አመሃ ከፕሮፌሰር ባህሩ ዘውዴ ጋር አጭር ቆይታ አድርጓል።
ዛሬ 46 ዓመት በፊት ከእንግሊዝ ሀገር የዶክትሬት ዲግሪውን ይዘው አገሩን ለማገልገል እንደተመለሱ አላበሳው ምናልባት ወደ እስር ቤት ተወርውረዋል። ከዚያ ወጥተው ግን ያደረጉትን ዛሬ በተመረቀው ግለ ታሪክ መጽሐፉ ገልጸውታል። እንደተመከሩት እንግሊዝ ሀገር ቀርቶ ቢሆን በእርግጠኝነት የምናውቀው እንደማይተሰሩ ብቻ ሊሆን ይችላል። ወደ ሀገሩ መመለሱ አሁን ይሰሰውታል?
አይ እኔ መቼም ጸጥቶኛ አውቅም። ምክንያቱም ያንን እንደ ደንቀራ ነው የማየው እና ከዛ ከደንቀራ አልፌ የሰራሁት ነገር በጣም ብዙ ስለሆነ ምንም አይደለም። ደግሞ በእኔ ብቻ አይደለም፣ በጠቅላላ በሀገር የመጣ ጉዳይ ስለሆነ ከእኔም የባሰ የሞቱም አሉ። አለምክንያትም አለመቂ ምክንያትም የተገደሉ አሉ። ከተገደሉ በኋላ ለፍች የተጠሩ ሁሉ አሉ። ይሄ ሁሉ አለ እና እዛ በቀር ኖሮ እንግሊዝ ሀገር ከሆነ እንግዲህ ስደተኛ ወይም ደግሞ ፕሮፌሰሩ እንደደገሰልኝ አማርኛ አስተማሪ ሆኜ አማርኛ አስተማርኩኝ እንትን ነበር። ያ ለመሰማራት ከምፈልግበት መስክ ጋር የራቀ ነው። አለበለዛም ደግሞ ዌስት ኢንዲስ ዩኒቨርሲቲ ኦፍ ዌስት ኢንዲስ አመልክቼ ነበረ። የአጋጣሚ ነገር ሆኖ መቼም ጣፈንታ የሆነ ነው መሰለኝ እኔ እዚህ ሀገር በገባሁ ነው በሳምንቱ አዎንታዊ መልስ የመጣው። እሱም ባገኝ ኖሮ ያው ጃማይካ እሄዳለሁ፣ አንዲት ቆንጆ አበሻ መሰል ሚስት አገባለሁ እና እዛ ወልዳለሁ እና ግን በአካዴሚክ ህይወት ግን በጣም ባዶ ነው የሚሆነው። ምክንያት ስለ ኢትዮጵያ ምንም መረጃ አይኖረኝም እና ስለዚህ ያችን ቅደንቃራ አልፌ ከዛ በኋላ በምርምር በራሴ ምርምር ሁለተኛ በተቋም ማጠናከር በመገንባታ በተለይ የታሪክ ክፍለ ትምህርትና የኢትዮጵያ ጥናት ተቋምን በማጠናከሩ በኩል የሰራኋቸውን ሳይ ምንም ጸጥታ ነገር የለም። እንኳን ተመለስኩ ነው የምለው።
ሌላው ደግሞ እዚሁ መጽሐፍ ላይ ያነሱት ነገር አለም የሂሳብ ትምህርትን በጣም ይወዱ እንደነበረና ውጤቱም ከፍተኛ እንደነበረ በግል ታሪኮ ነግረውናል። ይህ ፍቅሮ ከፍተኛ ሁለተኛ ደረጃ እያሉ እንደተለወጠም በዚሁ መጽሐፍ አጫውተውናል። በተለይ የአንድ የውጭ ሀገር መምህር የማስተማር ዘዴውና አቀራረቡ ይህም አለለ አሰኝቶ የታሪክ ትምህርትን አጥብቀው ያዙ። በዛሬው ዘመን አባባል በፍቅር ይወዱታል ማለት ይቻላል። በጊዜው ከእውቀት አኳያ እንዴት ያለ ትርጉም ቢሰጡ ሆኖ ትምህርቱን እንዲወዱ አስተዋጽኦ ያደረገው?
በአጠቃላይ ታሪክ ሲባል ብዙ ሰው የሚያሰለቸውም የማይስበውም ነገር ምንድን ነው? ይሄ የሰዎች ስምና የዓመተ ምሕረት እሱ ላይ ነው ትኩረት የሚሆነው። በተለይ ብዙ ጊዜ ህንዶች ሲያስተምሩን የነበረው ከዛ በፊት በዛ ላይ የሚያተኩር ነገር ነው እና ምንም ጭንቅላትህን ብዙ የሚያሰራ ነገር አይደለም። ሽምደዳ የምንለው ነገር አላለም በዛን ጊዜ፣ አሁን እንደሚባል አላውቅም። ሽምደዳ ነው እና መሸምደድ ነው፣ ከዛ በኋላ መልሰ መጥፋት ነው አይነት ነገር ነው እንጂ ታሪክ እንደዚህ ነው የሚመስለኝ የነበረው ማለት ነው። ግን ታሪክ እንደ ሂደት እንደ ፕሮሰስ አላለም፣ የአይዲያስ ግጭት፣ ፍጭት የመሳሰለው ነገር መሆኑ ህብረተሰብን የሚወስን ሂደት መሆኑን እነሱን ነው እንግዲህ አሁን ይሄ አስተማሪ በዛን ጊዜ የመጡት የመጀመሪያዎቹ የሰላም ጓድ አስተማሪዎች መካከል ሎሎ መኮንን እድለኞች ነን። አራት በጣም ጥሩ አስተማሪዎች ነበሩ የመጡት፣ የሂሳቡም፣ የፊዚክሱም፣ የእንግሊዝኛውም፣ የታሪክ አስተማሪው እንግዲህ በተለይ ሁለቱ ናቸው የእንግሊዝ አስተማሪውና የታሪክ አስተማሪው እኔን በደንብ የቀረጹኝ ማለት ይችላሉ። እንግሊዝኛው አስተማሪ የነበረው ሚስተር ግሬንጅ አብሬው ኖር ስለነበረ እንደውም የበለጠ ክትትል እያደረገልኝ የአጻጻፍ ስልት ጣጥስ በተለይ አጫጭር አረፍተ ነገሮች የመጻፍ ስልት በደንብ እየሞረደ ነው ማለት እየሰደበኝም ነው። ቬርቦስ ይላል ብዙ ጊዜ በጣም ረጅም አረፍተ ነገር ስጽፍ ቬርቦስ ነው የሚለው እና እንደዚህ ያለ እየሞረደ አሁን ድረስ ያለኝን የእንግሊዝኛም የአማርኛም አጻጻፍ ስልት ስታይል ያወረሰኝ እሱ ነው። ግን ዋናው ግን የታሪክ አስተማሪ ሲያስተምር በተለይ እንደ አጋጣሚ የዚህ የፈረንሳይ አብዮትና የናፖሊዮን ገድሎች የሚያቀርብበት ጊዜ ቅድም ባልነው ወትሮ በሚደረገው አይነት መልክ የዓመተ ምሕረትና የሰዎች ስም ጋጋታ ብቻ ሳይሆን የሂደቶች የፕሮሰሶች ፕሮሰስ እሱም በመሆኑ እና በቃ ያን ጊዜ ነው በጣም የተለወጥኩት እና በአጭር ጊዜ ውስጥ በቃ የታሪክ ፍቅሬ በጣም እያደገ ሄዶ እንደዚ አንድ ጊዜ ፈተና ውስጥ ሰጥቶን እሴ ጽፌ ወስዶ ማታ ሲያረም ቆይቶ በማግስቱ ጠዋት ተቻክሎ ነው የመጣው ወደ ክፍል የኔን ለማንበብ። በጣም ከመውደዱ የተነሳ ዛሬ ማነብላችሁት ትላንት በፈተናችሁ ፈተናችሁ ፈተና ባህሩ የጻፈውን ነው ብሎ ማንበብ ሲጀምር በቃ ደንግጬ ወደ ወንበሬ ስር ምናምን መደበቅ ሁሉ ጀመርኩኝ። ግን ከዛ በኋላ ነው እንግዲህ ለካ ይሄ ጣፈንታ ይሄ መሆን አለበት ብዬ ከታሪክ ጋር የተቆራኘሁት።
የቤተሰብ አባልም ሌላም ጓደኛ የተቃወሙት የለም?
የተቃወሙት በኋላ መቃወም ሳይሆን መቼም መቃወም አይቻልም። በተለ እሱ እንግዲህ ምን ላይ ነው የሚመጣው? ወደ ዩኒቨርሲቲ መሄድ ስንጀምር እኔ ታሪክ ነው የማጠናው በምልበት ጊዜ ሁሉም ሰው እብድ ነው ወይ መካር የለውም ወይ ነው የተባለው። ምክንያቱም የማቴማቲክስ ችሎታ በጣም ከፍተኛ ከመሆኑ የተነሳ ወይ ማቴማቲክስ ፊውር ማቴማቲክስ አጠናለሁ ወይም ማቴማቲክስ ጋር የተዛመደ እንደ መሀንድስ ምህንድስና አይነት ነገር እገባለሁ በዛም ሳክሰስፉል ሆናሉ ተብሎ ነው እና የሚጠበቀ ነበረውና እንዴት ነው ታሪክ የመረጠው? እንዴት መጀመሪያ ሆኖ አርት ፋክልቲ እንዴት ገባ ነው የተባለው? ሁለተኛ ደግሞ ከዛም አልፎ ደግሞ እንዴት ታሪክ መረጠ የሚል እንትን አለ። ግን ተቃውሞ ሊሆን አይችልም፣ ምክንያቱም ዞሮ ዞሮ ወሳኙን ነኝ የራሴን ህይወት የምወስነው። ግን ለመምከርም ይሞክራሉ፣ ረምከሩትም ያሉ አሉ።
የታሪክ ትምህርት እንድርሶ ለሚወዱት የመጠየቅ የመመርመር ችሎታውንና ጥማታቸውን ለሚያረኩት ሊቃውንት አስፈላጊነቱ ግልጽ ነው። ለህብረተሰብ ለሀገር ምን ይጠቅማል ቢባል ምን ይላሉ?
ማንም ሰው አለታሪኩ እንደማይኖር አገርም አለታሪኩ አይኖርም። ምክንያቱም ምንጊዜም ከየት ጀምሮ የት ደረሰ ነው። እንግዲህ ማንኛውም ሂደት በዚህ ነው የሚንትን የሚለው እና የአሁኑ ሁኔታ እንዲሁ ብቻ የአሁኑ ሁኔታ ብቻ በማየት መረዳት አትችልም። ወደኋላ ተመልሰ እንዴት እንደዚህ መጣ፣ አሁን ኢትዮጵያ እንዴት ተፈጠረች፣ የድሮ ምን ትመስል ነበር፣ በመሀል በስንት አይነት ሂደት ውስጥ ነው ያለፈችው፣ ጠባ ወሰፍታ እንደዚህ፣ በመጨረሻ ደግሞ በ19ኛው መቶ ዓመት ደግሞ አሁን የያዘችውን ቅርጽ እንዴት ነው የያዘችው። እነኝህ ሁሉ ለማወቅ የምትችለው ታሪክን ከመረመርክ ነው። ማንኛውም እኮ ጥናት እኮ ብታይ ለምሳሌ በኢኮኖሚክስም በፖለቲካል ሳይንስም ሶሲዮሎጂ በሌሎች ዲሲፕሊኖችም ቢሆን ሲያጠኑ ጥናት ሲያደርጉ መጀመሪያ ታሪካዊ ዳራ ነው። ታሪካዊ ዳራው ምንድን ነው? ከኋላ ነው የሚጀምረው። ለምን? ያ ግብአት ነው፣ ትልቅ ግብአት ነው የሚሆነው የአሁኑን ለመረዳት። ስለዚህ አለ ታሪክን ሳታውቅ የአሁኑ ሁኔታ ለመረዳት በፍጹም አትችልም። ምክንያቱም የአሁኑ ሁኔታ የታሪክ ውጤት ስለሆነ ማለት ነው።
ኢትዮጵያውያን እንግዲህ ታሪካቸውን ይወዳሉ ይባላል። በታሪካቸው ይመካሉ፣ በታሪካቸውም ይጣላሉ። የት ላይ ነው የተሳሳቱት ኢትዮጵያውያን በዚህ ረገድ? ታሪክን አገር ለመገንባትስ መሳሪያ ማድረግ እንዴት ይጠቅማል?
ታሪክ መካት መቼም ያለ ነገር ነው። ምክንያቱም ኢትዮጵያ የስልጣኔ ሀገር ነች። እነ አክሱምን፣ እነ ላሊበላን፣ እነ ሐረርን፣ እነ ጅማ አባጀፋርን የመሳሰሉ የዳበሩ መንግስታት ያለች ሀገር ነው። በቅርስ በዩኔስኮ ደረጃ በቅርስ የተመዘገቡት እንኳን የታሪካዊ ቦታዎች ቀላል አይደሉም። በዚህ በዙሉ ልንኮራ እንችላለን። ከዛም ከሁሉም በላይ ደግሞ አድዋን የመሰለ አንጸባራቂ ድል በዓለም ታሪክ እንደ ልዩ ገድል ሊታይ የሚችል ምክንያቱም ዓለም በአጠቃላይ በተለይ አፍሪካ በአጠቃላይ በኮሎኒያል አገዛዝ በወደቀችበት ጊዜ እምቢ ብለው ለኢትዮጵያን እምቢ ለነጻነታችን ብለው ልዩነታቸውን አቻችለው በአንድ መንፈስ በአንድ ልብ ተዋግተው አገራቸውን ነጻ ለማድረግ ችለዋል እና እነኚህ የሚያኮሩ ናቸው። ግን እንግዲህ መቼም ምንድን ነው ከጊዜ በኋላ ያስተረጓጎም ልዩነት አለ። ይኸውም ምንድን ነው አንዱም ደግሞ ችግርም በመሰረቱ የኢትዮጵያ ታሪክ አጻጻፍ በቀድሞ ጊዜ አካታች አልነበረም። በሰሜኑ ላይ የሚያተኩር ነበር ሴማዊ እና ይሄ ስለነበረ ነው እንግዲህ አሁን ለምሳሌ ይሄ ልዩነት የመጣው። ከዛ ደግሞ በ19ኛው መቶ ዓመት የአጼ ምኒልክ ግዛት ማስፋፋት እና የዘመናዊት ኢትዮጵያን የፈጠሩበት ስልት አንዳንዴም ጭካኔ ያለበት ስለነበረ በዛ ምክንያት ያለው ጠባሳ አሁንም ድረስ ያልሻረ ሆኖ በዚህ ምክንያት የተረጓጎም ልዩነት ይመጣል እንጂ በመሰረቱ ሊኮራ የሚችልበት ታሪክ ነው ያለው። ሌላው ራሱ አሁን የአድዋ ብቻ አይደለም፣ የአምስቱ ዓመት የነጻነት ትግል ራሱ ቀላል አይደለም እና ያ የዛው ነጸብራቅ ነው፣ የአድዋ ነጸብራቅ ነው። በአድዋ አማካኝነት ነፃ እንደሆንን ደግሞ በአምስቱ ዓመት ትግል ደግሞ አሁንም ነፃ ሆነን እንቀጥላለን በማለት አጭር ያንን የጣሊያን አገዛዝ በአጭር ጊዜ እንዲቀጭ አድርጎታል።
ግን ታሪክን አገር ለመገንባት መሳሪያ ማድረጉ ይጠቅማል?
ወደድንም ጠላን ታሪክማ የአገር ግንባታ እንትን ነው፣ አካል ነው። ግን እንግዲህ ምን አይነት ታሪክ ነው? አካታች የመሆኑ ነገር ብቻ ነው እና አሁን በታሪክ ክፍለ ትምህርት ለምሳሌ ስራዬ ተብሎ የተያዘው ከ1960ዎቹ መጨረሻ በፈረንጆች አቆጣጠር ጀምሮ በተለይ ሰሜን ተኮር ሰሜን ላይ ብቻ የሚያተኩረውን ታሪክ በመከለስ የደቡቡን ህዝብ ታሪክ ለመጻፍ ደግሞ የጽሁፍ መረጃ እንደ ሰሜኑ ስለሌለ የቃል መረጃ ሳይንሳዊ የሆነ መንገድ በመጠቀም በዛ መሰረት ታሪካቸውን ማወቅ ሳወቅና በተለይ ሁለት አስተማሪዎቻችን ከእንግሊዝ ሀገር በዚሁ ሜቶዶሎጂ ወይም ስነ ዘዴ ተክነው የመጡ ጠቅላላ የአራተኛ ዓመት የመመረቂያ ጽሁፍን አቅጣጫ ለውጠው በደቡብ ህዝቦች ላይ እንድናተኩር በኦሮሞ፣ በሲዳማ፣ በጉራጌ፣ በሐረር በመሳሰሉት ላይ እንድናተኩርና ለህትመት እና ለህዝብ እይታ አልበቁም እንጂ በጣም በጣም ብዙ ድርሳኖች ተጽፈዋል እና ከዛን ጊዜ በኋላ ይሄ ሰሜን ላይ ብቻ ያተኮረ ተለውጦ የደቡብም ህዝብ ታሪክ ለመታወቅ ችሏል። ማለቴ ታቱ የሚግዜ ሁኔታን ጋር አዛምዶ በዛ ላይ መናቆር ሳይሆን እንዲሁ ብቻ እንደ ታሪክነቱ ተረድቶ ከነ ጉድፉ ማለት ነው። ግን ደግሞ በጣም ብዙ በጎ ገጽታዎች አሉት እና የኛ ህይወታችን የሀገራችን አካል መሆኑን አውቀው ከዛ በኋላ ደግሞ በዛ ላይ ተመስርቶ ደግሞ የተሻለች ኢትዮጵያ ለመመስረት መሞከር።
የኢትዮጵያ ታሪክ ጸሐፊዎች የገዢዎችን ታሪክ ማለት ነገስታትን የመሳፍንትን ታሪክ በመጽሐፍ የተጠመዱ ናቸው የሚሉ ወገኖች አሉ። ነቀፋ እንዴት ይመልሱ ተለርሶ፣ ሌሎች ደግሞ የአንድ ነገድ ወይም ብሔር እንበለው አሁን ታሪክ እንደሚጽፉ ይናገራሉ። ለእነዚህ ምን መልስ አለው? በአጠቃላይ ስለ ኢትዮጵያ የታሪክ አጻጻፍ ታሪክ ምን ይነግሩናል?
የገዢ መደብ ታሪክ የነበረው ድሮ ነው። አሁን ተለውጧል፣ በጣም ብዙ ተለውጧል። የሚል ቅድም እንደጠቀስኩ ነው። አንደኛ ራሱ የደቡብ ከገዢ መደብ ወጥተ አዲስ ህብረተሰብ እንትን የምታደርግበት እንትን ነገር ነው። ሁለተኛ ደግሞ እርግጥ ያንን መረዳት ያለብን ምንድን ነው፣ ያኛውም ቢሆን አለ ምክንያት አይደለም። መረጃዎች ናቸው ወደዛ እንትን የሚያደርጉት። ለምሳሌ ዜና መዋዕሎች ናቸው፣ ለረጅም ጊዜ ያሉ ዜና መዋዕሎች ናቸው። እና ዜና መዋዕሎቹ ደግሞ አብዛኛውን በነገስታት ታሪክ ላይ የሚያተኩር ስለሆነ የታሪክ አጻጻፉንም ወደዛ ስበውታል ማለት ይቻላል። ግን ከዛ ወዲህ ግን ብዙ ለምሳሌ በኢኮኖሚክ ሂስትሪ በኢኮኖሚክ ታሪክ የኔ ትውልድ በተለይ ብዙ ኢኮኖሚክ ታሪክ ላይ ብዙ ጽፏል። ማህበራዊ ታሪክ ትንሽ እንደው ገና ይቀረዋል ቢባልም ተጀምሯል። በተማሪዎች ደረጃ ለምሳሌ ኢንስቲቱሽንስ፣ ትምህርት ቤቶች፣ ሰፈሮች፣ ሆስፒታሎች የመሳሰሉት ሁሉ አስጠንተናል እና ተለውጧል። ያው እንግዲህ ድሮ የነበረውን እንትን በማለት ብቻ የገዢ መደብ ታሪክ ብቻ ነው የሚጻፉ ይባላል እንጂ እኔ አሁን ስለ ምሁራን ሁሉ ብዙ ጽፌ ያለሁ እንደምታወቀው፣ ስለ ተማሪዎችም ጽፌ ያለሁ፣ ሌሎችም ባልደረቦቼ እንደዚሁ በጣም በመሬት ይዞታ ላይ ለምሳሌ በመሬት ስሪት ላይ፣ በጭሰኝነት ላይ፣ በመሳሰሉት ላይ ማህበራዊና ኢኮኖሚያዊ ታሪክ በተለይ እየጎላ መጥቷል ማለት ነው። ስለዚህ ፖለቲካ ላይ ብቻ አይደለም አሁን ወታደራዊ ወይም ፖለቲካ ታሪክ የሚለው የበፊቱ እንትን ሙሉ በሙሉ አሁን ተቀባይነት አለው ማለት አይቻልም። ተለውጧል። ይቀረዋል፣ ግን ኦፍኮርስ ይቀረዋል። ብዙ መሻሻል አለበት፣ ብዙ መቀጠል አለበት፣ መስፋት አለበት፣ መጎልበት አለበት እንጂ ከዛ በተረፈ ግን እንደ ድሮ ይሄው ነው ብቻ ተብሎ የድሮ ወቀሳ አሁንም ድረስ መቀጠል የለበት። ምክንያቱም ማወቅ ያስፈልጋል። የተጻፈውን አለማወቅም ነው አንዱም አለመታተም፣ የታተሙት አነስተኛ መሆናቸው፣ ጥቂት መሆናቸው፣ በቤተ መጽሐፍት ሸልፍ ውስጥ መጣጠላቸው ነው አንዳንዶቹ ጥናቶች እንጂ ካለማወቅ ነው እንደዚህ አይነት ነገር የሚባለው ብዬ ነው የምገምተው።
ከአያሌ የታሪክ ስራዎቹ ወደ ሀገር ቋንቋ የተተረጎሙት ካልተሳሳትኩ ሁለት ይመስሉኛል። በሀገር ቋንቋ መጽሐፉ ተነባቢነቱን ምን ያህል ከፍ እንደሚያደርገው እርስዎ ራስዎ በዚህ በህብር ህይወቴ መጽሐፉ ላይ ገልጸውታል። ከነዚህ በርካታ የምርምር ስራዎቹ በአማርኛ ትርጉሙ በአጭር ጊዜ ቅድሚያ የሚሰጧቸው የትኞቹን ነው? በጣም በቅርብ ማንኛውን ያስቀድማሉ?
ምንም ጥያቄ የለውም። እሱ አሁን መተርጎም ያለበት ወደ አማርኛ በተማሪዎች ንቅናቄ ላይ የጻፍኩት ኩዌስት ፎር ሶሻሊስት ኢትዮጵያ የሚለው ነው። እስካሁን የሚከነክነኛል፣ ምክንያቱም ብዙ ሰው ያነበበውም አይመስለኝም በእንግሊዝኛ ስለሆነ እንጂ እሱ ከመጽሐፎች ሁሉ በአንዳንድ ነገር በጣም ወሳኝ የሆነ መጽሐፍ ነው። ለምን አሁን ያለንበትን ሁኔታ ሁሉ የተማሪዎችን ንቅናቄ ሳናውቅ ማወቅ አንችልም። የመሬቱን ይዞታን ተውና የብሔረሰብ ጥያቄ መጀመሪያ ያነሱት ተማሪዎች ናቸው። እንዴት ነው ያነሱት? በምን አውድ ነው ያነሱት? ምን ድምዳሜ ላይ ደረሱ? ያስ ድምዳሜ ምን ህጸጽ ነበረው? ይህን ሁሉ ለማወቅ ያ እንትን በአማርኛ ተተርጎ መምጣት አለበት። እንግዲህ አሁን ያው የድካም ጉዳይ ስለሆነ መተርጎም ቀላል አይደለም። አንዳንዴም ጥሩ አጋጣሚ ስላገኘው ነው የበፊተኞቹን የተረጎምኩት። ኢትዮጵያ ሞደርን ኢትዮጵያ እንዴት እንደተረጎምኩ ጽፌ ያለው መጽሐፌ ላይ። ኦክስፎርድ ሰባቲካል በነበርኩበት ጊዜ በተለይ ማታ ማታ ትንሽ ጊዜ ስለነበረኝ ማታ ማታ ከምዝናና እንደው ቁጭ ብዬ ለምን ይህን አልጽፍም አልኩኝ። ምክንያቱም ከዚህ በፊት በውይይት ላይ የጻፍኩት የ3000 ወይስ የመቶ ዓመት ታሪክ የሚለው የፈጠረውን ስሜት በህዝብ ላይ የፈጠረውን ስሜት ከተረዳው በኋላ ለካ ህዝባችንን ትተነዋል፣ ለህዝባችን ምንም አልሰራንም ብዬ አሁን በአማርኛ መጻፍ አለብን ብዬ ያው በዛው በነበረኝ በ3 ወር ቆይታ ማታ ማታ እየጻፍኩኝ ኦልሞስት ጨረስኩት ማለት ይቻላል። የፓዮኒርስ ኦፍ ቼንጅ ወይም የፋና ወጊ ለውጥ አቀንቃኞች የሚለውን ደግሞ የተረጎምኩት አብዛኛውን የተረጎምኩት በርሊን ለአንድ ዓመት ፌሎሺፕ አገኘ በነበረበት ጊዜ እዛ ያለኝ ፕሮጀክት በጎን እየሰራሁኝ ደግሞ ሰረቅ አርጌ ደግሞ ከሰዓት ሰረቅ አርጌ በግማሽ ቀን ግማሽ ቀን ያን እንሰራለሁ፣ ግማሽ ቀን ደግሞ ይሄንን እየተረጎምኩኝ ነው ለዳር ለማብቃት የተ አሁን ያን አይነት የተዝናና ጊዜ ማግኘት ከባድ ነው፣ መድከምም አለ ትንሽ። ስለዚህ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በመስማማት ተርጓሚ እየፈለግን ያለ ነው። ከዛ በኋላ ያው አርቶ ስራ ይፈልጋሉ። ትርጉም መቼም ደራሲው ራሱ ተረጉሞ ነው የሚሻለው፣ ምንም ጥያቄ የለውም። ግን ደግሞ ትንሽ ምናልባት ጊዜ እንዳይፈጅብኝ በመስጋት አንድ ዘዴ እየፈጠርን እያፈላለግን ነው። ተርጓሚ ፕሮፌሽናል ተርጓሚ ተርጓምበትና ከዛ እኔ ደግሞ አርትዖት አድርጌለት የሚታተምበት መንገድና ምንም ጥያቄ የለውም። እሱ ነው እንግዲህ አሁን የቀረው።
በተከታይ 30 ዓመት በላይ ለሆኑ ዓመታት የጻፏቸውን አንድ ላይ የተጠራቀመ ሶሳይቲ ስቴት ኤንድ ሂስትሪ የሚለው መድብል አለ። መቼም እኔ እንዳየሁት እሱ በጣም ብዙ የሚጠቅም ነገር ስላለው እሱንስ እንዴት ያዩታል?
ለመተርጎም ማለት ነው። ሄርኩሊያን ፈረንጆች ሄርኩሊያን የሚሉት ታስክ ነው። አንዳንዶቹም ደግሞ ጊዜያቸው አልፎባቸው ሊሆን ይችላል። ግን ሌላም ሰው ጠቁሞኛል ይሄንን። እሱም አንድ ነው። ምክንያቱም መጽሐፍ ብዙ ሰው በመጽሐፍቱን መልክ ያለ የሚያውቀው እንጂ ደራሲዎች አብዛኛውን ጊዜ ብዙ ቁም ነገር ደግሞ የሚጽፉት በመጣጥፎች ነው። በተለይ አካደሚክ ዓለም መጣጥፎች ትልቅ ሚና ነው ያላቸው። እነኛ መጣጥፎች ደግሞ እንዳልከው የብዙ ዓመት ውጤቶች ናቸው። ተሰባስበው በአንድ ቅጽ እንዲገኙ ያደረግነውም ተበታት ነው በየቦታ ስለሆነ ሰው ሊያገኛቸው አይችልም። ስለሆነ እንግዲህ አትሊስት በአንድ መድበል አዲስ አበባ ዩኒቨርሲቲ ፕሬስ ጋር ተባብሬ ያንን አሳተምኩ። እንግዲህ እሱ ትርጉም ደግሞ ሌላ አጀንዳ ነው። ጊዜና ጉልበቱ ከሰጠን ምን ያውቃል እንግዲህ አትሊስት የሁሉንም ባይሆን የተመረጡትን
በዚህ ጊዜ በጣም ወሳኝ ነው እና በግድ መስራት አለብኝ የሚሉት በቀደም ብዙ ጥሪ ቀርቦሎታል፣ ብዙ እንጠብቃለን እየተባሉ ነው። እንደው በእርሶ አስተያየት ግን ምንድን ነው ፊት ፎ ላይ ያለ እቅድ?
መቼም ሰው አዘኔታ የለውም። ይህን ሁሉ ለፍቼ እንደገና አሁን ምን እንጠብቃለን? እኔ ማለት ያለ በጣም አስቸጋሪ ነው። መቼም ሰው እኮ መድከምም አለ እና አሁን ያቀድኩት ነገር የለም። እንግዲህ ይሄ እነኚህ ትርጉም ስራዎች በተለይ የዚህ የተማሪዎች ንቅናቄ ትርጉም ስራ ዳር ቢደርስልኝ ትልቅ እርካታ ያሰማኛል እንጂ ከዛ በተረፈ ከዚህ በፊት የጀመርኩት ፕሮጀክት ነበር። በዚህ በማንነት ጥያቄ ላይ ሂስቶሪካል አናሊሲስ ለማድረግ የጀመርኩት ስራ አለ እዛ ሳውዝ አፍሪካ ስቴለንቡሽ አምስት ወር በቆየሁበትም ጊዜ በእሱ ላይ ነበር ያተኮርኩት። ብዙ ተዛማጅ የሆኑ መጽሐፍት በማንበብ ምን በማለት እና ጉልበቱ ከሰጠኝና ወኔውን ካገኘውን ምናልባት እሱ ወሳኝ ጥያቄ ስለሆነ በእሱ አንድ ድርሰት ይዤ ብቅ ልል እችል ይሆናል። ግን ተስፋ አልሰጥም ማለቴ የት አለ ብላችሁ እንዳጨቀጭቁኝ በኋላ።
በጣም እጅግ በጣም አመሰግናለሁ ፕሮፌሰር ስለሰጡኝ አስተያየት እና ጊዜ።
እሺ፣ እኔም በጣም አመሰግናለሁ ለሰጠኝ እድል።
መለስካቸው አማህንና እንግዳውን ፕሮፌሰር ባህሩ ዘውዴን እናመሰግናለን። በመቀጠል የማህፀን ፊስቱላና ሕክምናው ዙሪያ ያተኮረ ዘገባ እናቀርባለን። ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገሮችና በእስያ ከሁለት ሚሊዮን በላይ የሚሆኑ ወጣት ሴቶች ማህፀን ላይ ለሚደርስ የፊስቱላ ችግር ሕክምና ሳያገኙ እንደሚኖሩ የዓለም የጤና ድርጅት መረጃ ያመለክታል። እነዚህ ሴቶች እድሜ ልካቸውን ከማህበረሰብ ተገልለው ስር ከሰደደ የጤና ችግርና ከድባቴ ጋር ለመኖርም ይገደዳሉ። የአሜሪካ ድምፅ በየሳምንቱ የሚያዘጋጀው ድምፃችን የተሰኘው መሰናዶ በኬንያ ከማህፀን ፊስቱላ ያገገመች ሴትና ለ27 ዓመታት የፊስቱላ ቀዶ ጥገና ሐኪም ሆነው እያገለገሉ የሚገኙትን ዶክተር አምባዬ ወልደ ሚካኤልን አነጋግሮ ያሰናዳውን ፕሮግራም ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የማህፀን ፊስቱላ ነፍሰ ጡር እናቶች በወሊድ ወቅት ከሚያጋጥሟቸው ከባድና አደገኛ ጉዳቶች አንዱ ነው። በሽታውን ሙሉ ለሙሉ መከላከል የሚቻል ቢሆንም በታዳጊ ሀገራት ባለው የማህፀን ሕክምና አገልግሎት እጦት ምክንያት በሚሊየን የሚቆጠሩ ሴቶች በሽታው በሚያስከትልባቸው ጭንቀትና የነገ ሕይወታቸውን በመፍራት ለመኖር ይገደዳሉ። በተጨማሪም ቤተሰቦቻቸውና ማህበረሰቡ ስለሚያገላቸው በማህፀን ፊስቱላ የተጠቁ ሴቶች ብዙ ጊዜ የኢኮኖሚ አቅማቸው የተዳከመና ለሕክምና ያላቸው አማራጭም የተገደበ ነው። በዚህ በሽታ ተጠቂ ከሆኑ ሴቶች አንዷ ኬንያዊቷ ሻሮን ኮሪር ናት። ሻሮን የህግ ባለሙያና አስተማሪ ስትሆን ከስድስት ዓመት በፊት ሁለተኛ ልጇን ናይሮቢ በሚገኝ ዘመናዊ ሆስፒታል ውስጥ በምትወልድበት ጊዜ በተፈጠረ ችግር ለፊስቱላ ህመም መዳረጓን ትናገራለች። ምንም እንኳን የተሻለ የጤና አገልግሎት ባለበት ቦታ ብትኖርም በፊስቱላ የሰለጠነ ባለሙያ እስክታገኝ
ለስድስት ወር የሴትነት ክብሯን የነካ አሰቃቂ ግዜ እንዳሳለፈች ትገልጻለች።
For sure, it was devastating. It was one of those experiences that you really didn't wish to have into anybody.
እውነት ለመናገር እጅግ በጣም የሰበረኝ ሁኔታ ነበር። ማንም ላይ እንዲደርስ የማልመኘው በሽታ ነው። ምክንያቱም ሽንትና ሰገራዬን መቆጣጠር አልችልም ነበር። በዚያ ላይ ሰገራ በሽንት መሽኔ በኩል ይወጣ ነበር። እጅግ ከባድ ነበር። በህይወቴ ካሳለፍኩት ነገር ሁሉ እጅግ ከባዱ ይሄ ነው። ሽንት መቆጣጠር ካቃተኝ በኋላ መሽተት ከጀመርኩ ጀምሮ ሰዎች መጥተው ልጄን እንዲያዩ እንኳን አልፈልግም ነበር። መኝታ ቤቴ ውስጥ ተገልዬ ብቻዬን ነበር መቀመጠው። ሳላውቀው በራሴ ላይ ያለኝ መተማመን ሁሉ ጠፍቶ ነበር።
ሻሮን በማህፀን ፊስቱላ በሽታ ምክንያት የልጆቿን አባት ጨምሮ በቤተሰቦቿና በጓደኞቿ የደረሰባትን መገለልም አትረሳውም። ከበሽታዋ አድና ተመልሳ ከህብረተሰቡ ጋር መቀላቀልና ወደ ቀድሞ ህይወቷ መመለስ የምትችልም አልመሰላትም ነበር።
Yeah, after my experience with fistulas, I got a lot of stigma from my husband. He went telling my friends, our family friends that I'm smelling.
በፊስቱላ ከተጠቃ በኋላ ባለቤቴ በጣም ነበር ያገለለኝ። ለጓደኞቻችን ለቤተሰቦቻችን እየሸተትኩ እንደሆነ በሽንትና በሰገራ እየተጨማለኩ እንደሆነ መኝታ ቤታችን መቆየት የምችልበት ስፍራ እንዳልሆነ ይነግራቸው ነበር። ይሄ ለኔ በጣም ከባድ ነበር። በጣም ነበር የሚሰማኝ። በተለይ ደግሞ የሱን ድጋፍ አለማግኘቴ። ነገር ግን ህክምናውና በተለይም ደግሞ የስነልቦና ድጋፍ ካገኘሁ በኋላ ግን ይሄንን የሴቶች ችግር ልንወያይበት እንደሚገባ ተረዳው። ለዛ ነው ሴቶች በነጻነት ስለ ፊስቱላ በሽታ የሚያወሩበት። ህክምና አግኝተውና ድነው ወደ ቀድሞ ህይወታቸው መመለስ እንደሚችሉ ተስፋ የሚያገኙበት ፋውንዴሽንን ያቋቋምኩት።
ሻሮን በኬንያታ ብሔራዊ ሆስፒታል ቀዶ ጥገናውን አግኝታ ከዳነች በኋላ ግን እሷ ለወራት ባሳለፈችው ሁኔታ ውስጥ ለአመታት የሚኖሩ በርካታ ሴቶች መኖራቸውን ተረዳች። በመሆኑም አሁን በፊስቱላ የተጠቁ ሴቶችን እናድን የሚል ፋውንዴሽን አቋቁማ ሌሎች ሴቶችን በማገዝ ላይ ትገኛለች። የማህፀን ፊስቱላ በአደጉና የተሻሻለ የጤና ተቋማት ባሉባቸው ሀገራት ሙሉ ለሙሉ መወገድ የቻለ በሽታ ነው። የህክምና አገልግሎት ተደራሽ በሆኑባቸው አካባቢዎች እንዳይከሰት ማድረግም ይቻላል። እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚኖሩ በሚሊዮኖች የሚቆጠሩ ሴቶች ግን ለዚህ አልታደሉም። በኢትዮጵያ ከ27 ዓመታት በላይ የፊስቱላ ቀዶ ጥገና ሐኪም በመሆን ያገለገሉት ዶክተር አምባዬ ወልደ ሚካኤል እንደሚሉት ችግሩ በብዛት በገጠሩና የኢኮኖሚ አቅማቸው አናሳ በሆኑ የህብረተሰብ ክፍሎች ዘንድ የገዘፈ መሆኑ ደግሞ ትኩረት እንዳይሰጠው አድርጓል።
Why we are not able to treat them is
አብዛኞቹ የማህፀን ፊስቱላ ተጠቂዎችን ማከም የማይቻለው አንደኛ በቂ ፊስቱላ ቀዶ ጥገና ሐኪሞች ባለመኖራቸው ነው። እነዚህ ሴቶች በማንኛውም የጤና ተቋም ሄደው ህክምናውን ማግኘት አይችሉም። ፊስቱላን መጠገን የሚችል የፊስቱላ ህክምናን የሚሰጥ ሐኪም ያለበት ቦታ መሄድ አለባቸው። ይሄ ሁኔታውን አስቸጋሪ አድርጓል። ሌላው ችግር ደግሞ አብዛኞቹ የፊስቱላ ተጠቂ ሴቶች የኢኮኖሚ አቅማቸው ደካማ ከሆነ የማህበረሰብ ክፍል የሚመጡ መሆናቸው ነው። ወደሚታከሙበት ለመሄድም የትራንስፖርት የሚከፍሉት እንኳን የላቸውም። ቢኖራቸውም እንኳን ወደ ህክምና ቦታ የሚወስዳቸው ሰው ያስፈልጋቸዋል። አንዳንዶቹ ደግሞ ፊስቱላ በህክምና የሚድን መሆኑን እንኳን አያውቁም።
ዶክተር አምባዬ ባለፉት 3 አስርት ዓመታት ውስጥ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ የሚገኙ ከ9000 በላይ የማህፀን ፊስቱላ ተጠቂ ሴቶችን አክመው አድነዋል። ከ3 ዓመት በፊት በኢትዮጵያ ባቋቋሙት ሆፕ ኦፍ ላይት የተሰኘ በጎ አድራጎት ድርጅት አማካኝነት በአሰላ፣ በጅማና በጎንደር ባቋቋሟቸው 3 የፊስቱላ ህክምና ማስጫ ማዕከላትም በሺዎች ለሚቆጠሩ ሴቶች የቀዶ ጥገና አገልግሎት፣ የስነ ልቦና ድጋፍና በአካባቢው ለሚገኙ የጤና ባለሙያዎች የፊስቱላ ህክምና ስልጠና እየሰጡ ይገኛሉ። በሽታውን ሙሉ ለሙሉ ለማስወገድ ወይም እንዳይከሰት ለመከላከል ግን ሀገራዊ ቅንጅት እንደሚያስፈልግ ያሳስባሉ።
Different variants are involved in the problem of the cause of obstetric fistula.
የማህፀን ፊስቱላ በሽታ እንዲከሰት የሚያደርጉ በርካታ ምክንያቶች አሉ። ስለዚህም ለማጥፋትም የተለያዩ ባለድርሻዎች የየድርሻቸውን መወጣት አለባቸው። ለምሳሌ የጤና ሚኒስቴር የህክምና ተቋማትን ማስፋፋት፣ የሰለጠኑ አዋላጆች እንዲኖሩ ማድረግ እናም ደግሞ የህክምና መገልገያ ቁሳቁሶችን ማሟላት አለበት። ሴቶችንም ማህበረሰቡንም ማስተማር አለብን። ችግሩ መታከም እንደሚችልም መታወቅ አለበት። ስለዚህ ትምህርት ሚኒስቴርም የራሱ ሚና አለው። የሴቶች ጉዳይ ሚኒስቴርም እንዲሁ ፖሊስ አውጪዎችን ማስተማር፣ መገለልን ለማስቆም ማህበረሰቡን ማስተማር አለባቸው። ስለዚህ የማህፀን ፊስቱላ በሽታን ለመክታት የነዚህ ሁሉ አካላት ቅንጅት ያስፈልጋል።
የማህፀን ፊስቱላ በሽታ በዋናነት የተራዘመ ምጥ በሚኖርበት ወቅት በቂ የሕክምና አገልግሎት ባለመኖሩ ምክንያት የሚከሰት ችግር ቢሆንም ከምጥ ጋር ያልተያዙ ለምሳሌ በማህፀን ቀዶ ጥገና ወቅት በሚያጋጥም መሰንጠቅ፣ በልጅነት የሚደረግ የግብረ ስጋ ግንኙነት፣ አስገድዶ መደፈርና የተለያዩ ኢንፌክሽኖች ምክንያትም ሊከሰት ይችላል። ሆኖም የሕክምና አቅርቦትን በማሻሻልና በቂ የሕክምናው ባለሙያዎች እንዲኖሩ በማድረግ ችግሩ ሙሉ ለሙሉ እንዲወገድ፣ ከተከሰተም እንዲድን ማድረግ ይቻላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዝግጅቷ አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛችሁ። አሁን መስተንግዶውን ለሙዚቃ ቃና አዘጋጁ ለእንግዱ ወልዴ ልልቀቅ። መልካም ቆይታ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የማምሸው እንግዲህ ወልዴ ነኝ። ብራለስ ነች ላቭ ሶንግ ብላ ከሰየመችው ዜማ ጋር በእንደ አውሮፓን አቆጣጠር 2007 የለቀቀችው የዚህ ዘፈን ግጥም የፍቅር ጉዳይን የሚነካ ቢመስልም እርሷም ሆነች የሙዚቃ ተንታኞች እንዳሉት ግን ግጥሙ የተጻፈው ሳራ በሙዚቃ ኩባንያዎች ላይ በነበራት ቅሬታ ምክንያት እንደሆነ ተገልጿል። ለኩባንያዎች ውስጥ ልካቸው የነበሩት ግጥሞች ለእነርሱ ገበያ አርኪ ባለመሆኑ ችላ ሲሏት እነርሱን ለማስደሰት ብላ የምታደርገው ነገር እንደማይኖር ለመግለጽ የተጠቀመችበት ዘፈን እንደሆነ ተናግራለች። ሳራ ባራለስ የሁለት ግራሚ ባለቤት ነች። ለቶኒና ኤሚ ሽልማቶችም ታይታ ነበር። 3 ሚሊዮን አልበሞችንና 15 ሚሊዮን ነጠላ ዜማዎችን ሸጣለች። ላቭ ሶንግ በሳራ ባራለስ ዋናው የዩቲዩብ ቻናል ላይ ብቻ 112 ሚሊዮን ጊዜ ተደምጧል። ጪንዶ ያልኩሌ ተቀናፋቂ ሰርክ የማይታከተኝ አለውሽ ተባጊ ፍቅር ተደግፈይ ቃል ኪዳን ታቀፈይ ትመጪንዶ ያልኩ ክፍት ነው ደጃፌ ትመጪንዶ ሚካኤል በላይነ ናፍቆትና ፍቅር ብሎ በሰየመው አልበም ውስጥ ካካተታቸው ድንቅ ዜማዎች አንዱ ነው። ፍቅር ተደግፈይ ቃል ኪዳን ታቀፈይ ትመጪንዶ If I admit the talent often bigger for him to pick I was told and he can is out all I got to فكرن دارلن تمجين دل تمجين دل علوني بفكر علوني دارلن በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው ማመሸው እንግዲህ ወሌ ነኝ። Before I Let Go Frankie Beverly እና የሪትም ኤንድ ብሉስ ባንዱ ሜዝ በእንደ አውሮፓውያን አቆጣጠር 1981 የለቀቁት ዜማ ነው። ዘፈኑ አሁንም በተለየ አፍሪካ አሜሪካውያን በሚያዘወትሯቸው መዝናኛ ስፍራዎች የሚሰሩ ባንዶችና ዲጄዎች ሳያጫውቱት የማያልፉት ነው ብል ማጋነን አይሆንም። Oh, Before I Let Go. Frankie Beverly ከሜዝ የሙዚቃ ባንድ ጋር ነበር። ቢዮንሴ ለዚህ ተወዳጅና ትውልድን የተሻገረ ዘፈን ክብር ለመስጠት ከአራት ዓመታት በፊት በለቀቀችውና Homecoming በተሰኘው የሙዚቃ ፊልም ውስጥ አካተዋለች። የመለያየት ሙዚቃ ነው። ከፍቅር በኋላ አልፎ አልፎ መለያየት ይኖራል። ከመለያየት በፊት ትክክለኛ ውሳኔ መወሰኔን ማረጋገጥ ሻለው ያለ ነበር ፍራንኪ ቤቨርሊ። ገዳይ ኢየራኤል ጌቱ ነው። ያው በፍቅር መሆኑ ነው።
ገዳይ 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 በፍቅር ገዳይ 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 በሞደድ ገዳይ ከተሰናዳል ልቤ እንደ ቤቴ አደራና ስለ
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ አራት ሰዓት አብሬያችሁ የማመሸው እንግዲህ ወሌ ነኝ። ሁሌም የማይሰለቻችሁን ብዬ የማስበው ሙዚቃ ነው። ቢዮንሴን ጨምሮ በርካቶች የተጫወቱት ዜማ ነው። የምጋብዛችሁ መጀመሪያ ያዜመችውን የኤታ ጄምስን ነው። ካዲላክ ሬኮርድስ በተሰኘውና በ60ዎቹና ከዛም በፊት ስለነበሩት ዘፋኞችና የሬኮርድ ስቱዲዮዎች መካከል ስለነበረው ሁኔታ በሚተርከው ፊልም ላይ ቢዮንሴ ያደመጥናትን ኤታ ጄምስ ነውና ተጫውታለች። ቢዮንሴ በዚህ ፊልም ላይ እንዴት ግሩም አድርጋ እንድትጫወተችው ፊልሙን ፈልጋችሁ እንድታዩ ጋብዛለሁ። ካዲላክ ሬኮርድስ ይሰኛል። በጣም ከመወድለት ሙዚቃዎች አንዱ ነው በምን ሰበብ ልጥላሽ ማህሙድ አህመድ። ለዛሬው ሙዚቃ ቀና የመጨረሻ ምርጫዬ ነው። ለሳምንት ቀጠሮ ይዘን እንላይ። ሰላም
ሰሽመክንያት ወተት መሰለብኝ
ክብራትና ኩራን አድማጮቻችን ነገ እሁድ በመስተዋት ፕሮግራም እስከምናገኛችሁ ሰላም በደህና አደሩ። Thank you.